ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሰባዊነት አያያዝ ጋር ምንም ከነበረን አቋም የተዛነፈ የተለየ ነገር እየተካሄደ አይደለም። አሁንም ጭለማ ቤት የለም። አሁንም ጥፍር አይነቀልም። አሁንም ሰው አይገረፍም። በሕግ አግባብ ይያዛል። በሕግ አግባብ ይፈታል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ለጋዜጠኞች ከሰጡት ጋዜጣዊ መግለጫ የቀነጨብ ነው። በመግለጫው በተነሱ ጭብጦች ዙሪያ የቀረበ ግምገማ በዕለቱ አብይ ርዕስ ይዘናል።
ቻይና ለኢትዮጵያ የሰብአዊ እርዳታ የሚውል 9000 ሜትሪክ ቶን ስንዴና ሩዝ አስቸኳይ የምግብ እርዳታ ሰጠች። እርዳታው በተለዩ ምክንያቶች ከቀያቸው ለተፈናቀሉና በኤልኒኖ የአየር ንብረት መቃወስ ሳቢያ ድርቅ በተከሰተባቸው አካባቢዎች ለሚኖሩ የህብረተሰብ ክፍሎች የሚውል ነው ተብሏል። የዚህንም ዝርዝር ይዘናል፣ በመጽሔት ክፍለ ጊዜ ይቀርባል።
ለምሽቱ ካሉን ሌሎች ዜናዎች ውስጥ ሱዳን ውስጥ ባለፉት ሰኞና ሐሙስ ኤል ኦቤድ እና ኡምድርማን ከተሞች ተቃዋሚ ሰልፈኞች በጥይት ከመገደላቸው በተያያዘ ተጨማሪ ተጠርጣሪዎች እየታሰሩ ነው። በምስራቃዊት ኮንጎ ዲሞክራሲያዊት ሪፐብሊክ ከተማ ጎማ አራተኛ የኢቦላ ታማሚ መገኘቱ አሳሳቢ መሆኑንና ወረርሽኙን ለመቆጣጠር የሚደረገውን ጥረት ይበልጡን እንደሚያወሳስብ የዓለም የጤና ድርጅት አስታወቀ። ሌሎችም ዜናዎች አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ሐምሌ 26 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የሚያቀናብረው ንጉሡ ታምሬ ነው። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። ሱዳን ውስጥ ባለፉት ሰኞና ሐሙስ ኤል ኦቤይድ እና ኡምድሩማን ከተሞች ውስጥ ተቃዋሚ ሰልፈኞች በጥይት ከመገደላቸው በተያያዘ የሀገሪቱ ወታደራዊ ባለስልጣናት ተጨማሪ ተጠርጣሪዎችን አስረዋል። ኤል ኦቤድ ላይ 6 ተቃዋሚ ሰልፈኞች በተገደሉበት ጥቃት የተጠረጠሩ 4 የሱዳን የመንግስት ወገንተኛ ሚሊሺያ ወታደሮች ዛሬ እንደተያዙ ነው የተነገረው። ትናንት ከዚሁ ጥቃት በተያያዘ 7 የፈጥኖ ደራሽ ኃይል አባላት በገዢው የሽግግሩ ወታደራዊ ምክር ቤት ኃይሎች መያዛቸውንና ከኡምድሩማኑ ግድያ በተያያዘ ደግሞ 2 ተጠርጣሪዎች በቁጥጥር ስር መዋላቸው ተዘግበዋል።
በምስራቃዊት ኮንጎ ዲሞክራሲያዊ ሪፐብሊክ ከተማ ጎማ አራተኛ የኢቦላ ህመምተኛ መገኘቱ አስቀድሞም ውስብስብ ገጽታ እየተላበሰ የሚገኘውን ወረርሽኝ የመቆጣጠር ጥረት ይበልጥኑ እንደሚያወሳስበው የዓለም ጤና ድርጅት አስታወቀ። ሊሳ ሽላይን የድርጅት ጽህፈት ቤት ከሚገኝበት ከጄኔቫ ለአሜሪካ ድምፅ ያጠናቀረችውን ዘገባ ዝርዝር ትዝታ ብላቸው ይዛ ቀርባለች።
በኮንጎ ዲሞክራሲያዊት ሪፐብሊክ የሰሜን ኪቡ ክፍለ ሀገር ዋና ከተማ ጎማ ውስጥ እስካሁን በኢቦላ ተላላፊ የሞቱ ሰዎች 2 ናቸው። የመጀመሪያው አሁን ኢቦላ የተገኘበት ቡቴምቦ በተባለ ቦታ ሰኔ 4 ቫይረሱ የተጋባባቸው የእምነት አባት ወይንም ሰባኪ ናቸው። ሁለተኛው ደግሞ ከኢትሩ ክፍለ ሀገር ወደ ጎማ ከተማ ተጉዞ የነበረ አንድ የማዕድን ቁፋሪ ሲሆን በያዝነው ሳምንት መባቻ ሕይወቱ አልፏል። የዚህ ሰው ባለቤትና ልጁ የኢቦላ ቫይረስ በምርመራ እንደተገኘባቸው የዓለም ጤና ድርጅት WHO አረጋግጧል። የድርጅቱ ቃል አቀባይ ማርግሬት ሃሪስ ለአሜሪካ ድምፅ ራዲዮ እንዳብራሩት የኢቦላ ሰለባ የሆነው ሰው የበሽታው ምልክት ከመታየቱ በፊት በቤተሰቡና ማህበረሰቡ መካከል ረዘም ያለ ጊዜ አሳልፏል። ስለዚህ አዲስ የተገኘው ቫይረስ ምንጩም አይታወቅ ወይንም ያልተጠበቀ አይደለም ብለዋል።
We have always been worried about any case reaching Goma. It's obviously not a city which
ቫይረሱ ያለበት ሰው ወደ ጎማ እንዳይጓዝ ሁሌም እንዳሳሰበን ነበር። ወደ 2 ሚሊዮን ህዝብ የሚኖርበት ሰፊ ማህበረሰባዊ እንቅስቃሴ የሚካሄድበት ከተማ ነው። የሚያዋስነውም ሩዋንዳን ብቻ ሳይሆን ከተቀሩት የሀገሪቱ አካባቢዎች ጋር በመንገዶች ይገናኛል። ከዚህም በተጨማሪ ዓለም አቀፍ አውሮፕላን ጣቢያ ያለበት ከተማ ነው ያሉት ሚሳሬስ። የጤና ጥበቃ ሰራተኞች ከማዕድን ቆፋሪው ጋር የተገናኙ ከ200 በላይ ሰዎችን እንደለዩ ሃሪስ ገልጸዋል። እነዚህ ሰዎች የጤና ክትትል እየተደረገላቸውና የኢቦላ ክትባትም እንደተሰጣቸው ተናግረዋል። በሽታው የተላለፈባቸው ሰዎች እንዳሉም ምርመራው ይቀጥላል ብለዋል የዓለም ጤና ድርጅት ቃል አቀባይ ማርግሬት ሃሪስ።
በሌላ ዜና የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ኢቦላ ቫይረስ ተጠቂዎች ወደሚገኙባት የኮንጎ ዲሞክራሲያዊት ሪፑብሊኳ የድንበር ከተማ 12 ባለሙያዎችን ልኳል። በሀገሪቱ ከተቀሰቀሰው ትናንት ሐሙስ አንድ ዓመት የሞላው የኢቦላ ወረርሽኝ እስካሁን ከ1800 የሚበልጡ ሰዎችን ገሏል። በኮንጎ ሰሜን ምስራቃዊ ክፍለ ግዛት ድንበር አካባቢ ያለው ግጭት በማያሰጋ ሁናቴ ረገብ ካለ ተጨማሪ ባለሙያዎችን እንልካለን ብሏል ሲዲሲ። 12ቱ የዩናይትድ ስቴትሱ የበሽታዎች ቁጥጥር ማዕከል አባላት ከሩዋንዳ ጋር ወደምታዋስነውና ዋና የመተላለፊያ ከተማ ወደሆነችው ወደ ጎማ ይጓዛሉ። ከተማይቱ ሶስተኛ የኢቦላ ቫይረስ ታማሚ መገኘቱን በትናንትናው ዕለት አስታውቃለች።
ሰሜን ኮሪያ ዛሬ አርብ ሌሊቱን ከምስራቃዊ ጠረፏ የአጭር ርቀት ተወንጫፊ ሚሳይሎችን ወደ ባህሩ ተኩሳለች ሲሉ የዩናይትድ ስቴትስና የደቡብ ኮሪያ ባለስልጣናት ተናገሩ። በአንድ ሳምንት ጊዜ ውስጥ ይሄ ሶስተኛዋ መሆኑም ተመልክቷል። የደቡብ ኮሪያ ጠቅላይ ኤታማዦር ሹም እንደገለጹት ፒዮንግያንግ በአገሩ ሰዓት ከሌሊቱ 9 ሰዓት ላይ 2 ሚሳይሎችን ወንጭፋለች። ወደ ሰማይ 25 ኪሎ ሜትር ከፍታ የተወነጨፉት ሚሳይሎች 220 ኪሎ ሜትር ርቀት ላይ ማረፋቸውን ነው የደቡብ ኮሪያው አዛዥ ያስረዱት። ይህን የዛሬውን የሰሜን ኮሪያ የሚሳይል ውንጨፋ መጀመሪያ ያስታወቁት የዩናይት ስቴትስ ባለስልጣናት የአጭር ርቀት ሚሳይሎች እንደሚመስሉና ሰሜን አሜሪካ ላይ ስጋት እንዳልደቀኑ ነበር ያመለከቱት። ሰሜን ኮሪያ ባለፉት 8 ቀናት ውስጥ ቢያንስ 6 የአጭር ርቀት ተወንጫፊ ሚሳይሎችን መተኮሷ ሲታወቅ፣ ድርጊቱ ወደፊት ሊካሄድ በሚችሉ የኒውክሌር ድርድሮች ዩናይትድ ስቴትስን የመገዳደር አቅሟን ለማጎልበት የታለመ እንደሆነም ይታመናል። ባለፈው ረቡዕ የተኮሰችውን ሚሳይል ፒዮንግያንግ አዲስ የሰራሁት ግዙፍ ጉልበት ያለው ሮኬት ስትል ገልጸዋለች። የዩናይትድ ስቴትስና የደቡብ ኮሪያ የስለላ ባለስልጣናት ሙከራውን ያቺን አገር ከማናቸውም የተወንጫፊ ሚሳይል እንቅስቃሴ የሚያግዳትን የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔ የተላለፈ ብለውታል። ትናንት ሐሙስ በጉዳዩ ዙሪያ በዝግ ከተካሄደ የጸጥታው ምክር ቤት ስብሰባ በኋላ የተናገሩት በመንግስታቱ ድርጅት የብሪታንያ አምባሳደር ካረን ፒርስ አድራጎቱ ስጋት ላይ ጥሎናል ነው ያሉት። አገራቸውን ፈረንሳይንና ጀርመንን ወክለው በሰጡት ቃልም ድርጊቱን እንደሚያወግዙ አመልክተዋል።
ዩናይትድ ስቴትስ ከቀድሞዋ ሶቪየት ህብረት ጋር ከተፈራረመችው የባለ መካከለኛ ርቀት ኒውክሌር ኃይሎች ስምምነት በዛሬው ዕለት መውጣቷ ተዘግቧል። ዩናይትድ ስቴትስ ይህን እርምጃ የወሰደችው ሩሲያ አዳዲሶቹን ሚሳይሎቿን ለማስወገድ ፈቃደኛ አለመሆኗን ተከትሎ የራሷን በሚሳይል ተወንጫፊ ፈንጂ ለማምረት እንድትችል መሆኑን የተገለጸው የሩሲያ አድራጎት ውሉን የሚጥስ መሆኑን የሰሜን አትላንቲክ ሀገሮች የቃል ኪዳን ድርጅት ኔቶም አስቀድሞ ተናግሯል። ሩሲያ ሚሳይሎቿን ሙሉ በሙሉ በሚረጋገጥ መልኩ ለማውደም ፈቃደኛ ሳትሆን በመቅረቷ ለውሉ መፍረስ ብቸኛዋ ተጠያቂ ያደርጋታል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ተናግረዋል። ፕሬዚደንት ዶናልድ ትራምፕ ታሪካዊውን የቀዝቃዛው ጦርነት ዘመን ውል የሚተካ አዲስ ስምምነት ላይ እንደሚደረስ ተስፋ አድርጋለሁ ሲሉ መናገራቸው ተጠቅሷል። በእንግሊዝኛው አህጽሮት INF የሚባለውና ሁለቱ ሀገሮች ባለመካከለኛ ርቀት ተወንጫፊ ሚሳይሎቻቸውን ለማውደም የደረሱት ስምምነት እንደ አውሮፓውያን አቆጣጠር በ1987 ዓ.ም የተፈረመው በወቅቱ የዩናይትድ ስቴትስ ፕሬዚደንት ሮናልድ ሬገን እና የወቅቱ የሶቪየት ህብረት መሪ ሚካኤል ጎርባቼቭ እንደነበረ የሚታወስ ነው።
የአልቃይዳው መስራች የኦሳማ ቢንላደን ወንድ ልጅ የሽብርተኛ መረቡም መሪነት ወራሽ እንደሆነ የሚነገረው ሐምዛ ቢንላደን ተገድሏል የሚሉ ዘገባዎች ቢኖሩም ዓለም አቀፉ ሽብርተኛ መረብ ለዩናይት ስቴትስ ደህንነት አስጊነቱ አሁንም እንዳለ ነው ሲሉ የዩናይት ስቴትስ ባለስልጣናት እያስጠነቀቁ ነው። ሆኖም ባለስልጣናቱ የኦሳማ ቢንላደን ልጅ ባለፉት 2 ዓመታት ውስጥ በዩናይት ስቴትስ በታገዘ እርምጃ ተገድሏል የሚሉትን ዘገባዎች ለማረጋገጥ ፈቃደኛ ሳይሆኑ ቀርተዋል። የአልቃይዳው ወራሽና መሪ ይሙትም ይኑር አልቃይዳ ሊናቅ አይገባውም ነው ያሉት። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር የጸረ ሽብር እንቅስቃሴ አስተባባሪ አምባሳደር ኔተን ሴልስ በአሁኑ ወቅት እንደምንመለከተው አልቃይዳ አሁንም እንደ በፊቱ ጠንካራ ነው ማለታቸው ተዘግቧል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ አሃዱ ሬዲዮ ኤፍኤም 94.3 ላይ እና በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ ያህል
አሁን የሚሰሙ ድምጾች አሉ። ልክ ነው። ግን ደግሞ እነዚህ አሁንም ድረስ ድምጻቸውን የሚያሰሙ ሰዎች በከፍተኛ ስጋት ውስጥ እንደሆኑ ነገ ላለመታሰራቸውም ምንም አስተማ የለንምና ጠቅላይ ሚኒስትሩ ከልባቸው መረጃው ሳይኖራቸውና የፖለቲካ ፓርቲዎች ድምጻቸውን በመግለጻቸው ብቻ እየተጠቁ ያሉ ወገኖች አለመኖራቸው የሚያውቁ ከሆነ ያንም በአግባቡ ይመረምሩት መልካም ነው። በግልጽ ግን ለአማራን ታርጌት ያደረገ የሚመስል ኤለመንት አለ።
የአብን ሊቀመንበር ዶክተር ደሳለኝ ጫኔን ድምፅ ነው የሰማችሁት። ጠቅላይ ሚኒስትር አብይ አህመድ በትላንትና ሁለት በሰጡት ጋዜጣዊ መግለጫ በተነሱ አንዳንድ ጭብጦች ዙሪያ ከሰነዘሩት ትችት የተወሰደ ነው። ዝርዝሩን በሁለተኛው አጋማሽ እናቀርባለን። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ።
ሰኔ 15 ቀን በባህር ዳርና በአዲስ አበባ የተፈጸሙት ግድያዎች ግንኙነት እንዳላቸው ጠቅላይ ሚኒስትር አብይ አህመድ ተናግረዋል። መንግስት የሰኔ 15ቱን ክስተት የያዘበት ሁኔታ እጅግ ኃላፊነት የሞላበት እንደሆነም አስረድተዋል። አስደናቂ በሚባል አመራር ነው የተከናወነው ብለዋል። መንግስት የድርጊቱ ተጠርጣሪዎችን ለመያዝ በሚል የተቃውሞ ድምጾችን ያፍናል በሚል ከአንዳንድ ወገኖች የሚሰነዘሩ አስተያየቶችንም ማጣጣላቸው ይታወቃል። በዚሁ በጋዜጣዊ መግለጫቸው በእርሳቸው የሚመራው የለውጥ ቡድን በዲሞክራሲና የሰብአዊ መብት ላይ ያለው አቋም አለመቀየሩንም ጠቅላይ ሚኒስትሩ አብራርተዋል። የጠቅላይ ሚኒስትር አብይ መንግስት ከዲሞክራሲና ከሰብአዊ መብት አያያዝ አንጻር ያሉ ሁኔታዎችን ለማሻሻል እየሰራ ስለመሆኑ በቂ አመላካቾች እንዳሉ አንድ ዓለም አቀፍ ተንታኝ ተናግረዋል። ከመንግስት ምላሽ አንጻር የቀጠሉ ችግሮች መኖራቸውን እኚሁ ተንታኝ ያስረዳሉ። እስክንድር ፍሬው ተከታዩን ዘገባ ይዟል።
ትናንት ተራው የጠቅላይ ሚኒስትሩ ነበር። የሰኔ 15ቱን ክስተት ተከትሎ የተካሄዱ ስርዓቶችና ሌሎች እርምጃዎች በአንዳንድ ወገኖች የተተረጎሙበት መንገድ መንግስታቸውን ለወቀሳ የሚዳርግ ነበር። እርምጃዎቹን በጅምላ ከመተቸት ጀምሮ ጠቅላይ ሚኒስትሩ በዲሞክራሲና በሰብአዊ መብት ጉዳዮች ላይ ያላቸው አቋም መሸርሸሩን እስከመናገር የደረሱ አስተያየቶች የሰጡ ወገኖች አልጠፉም። ጠቅላይ ሚኒስትር አብይ አህመድ ትናንት በሰጡት ጋዜጣዊ መግለጫ ከዚህ አንጻር የተለወጠ ነገር እንደሌለ ተናግረዋል።
ሰብአዊ መብት አያያዝ ጋር ተያይዞ አዲስ ነገር የለም። ሰብአዊ መብት አያያዝ ጋር ምንም ከነበረን አቋም የተዛነፈ የተለየ ነገር የተካሄደ አይደለም። አሁንም ጨለማ ቤት የለም። አሁንም ጥፍር አይነቀልም። አሁንም ሰው አይገረፍም። በህግ አግባብ ይያዛል። በህግ አግባብ ይፈታል። ሰብአዊ መብት ላይ የጀመርነውን የዲሞክራሲ አውድ የማስፋት ነገር ከማስፋትና ከማዘመን ውጪ ወደ ኋላ የተመለሰ ነገር እና ብንፈትሸው የሚያስብል ነገር የለም።
የዓለም አቀፉ ክራይሲስ ግሩፕ የኢትዮጵያ አጥኚ ዊሊያም ዴቪድሰን እንደሚሉት መሬት ላይ ያሉ ሁኔታዎችም ጠቅላይ ሚኒስትሩ የተናገሩትን የሚያረጋግጡ ናቸው።
Or the more solid point the Prime Minister is making there is that in the long term this is a government that is committed to democracy.
ጠቅላይ ሚኒስትሩ እየጠቀሱት ያለው ነጥብ ከረጅም ጊዜ አንጻር ዴሞክራሲያዊ ስርዓት እንዲገነባና የሰብአዊ መብት ሁኔታ እንዲሻሻል ቁርጠኛ የሆነ መንግስት እንዳለ ነው።
And there is evidence for that in terms of the legislative changes that are occurring.
ይህንን የሚያረጋግጥ መረጃ ደግሞ አለ። እየተካሄዱ ካሉ የህግ ማሻሻያዎች አንጻር አፋኝ የነበሩትን የጸረ ሽብር የሲቪክ ማህበራትና የመገናኛ ብዙሃን አዋጆችን የማሻሻልና አፋኝነታቸውን የመቀነስ ስራ እየተሰራ ነው። ከፈተኛ የሆኑ የፖለቲካ ሹመቶችም ይታያሉ። በቅርቡ እንኳን የሂዩማን ራይትስ ዎች የአፍሪካ ዳይሬክተር የነበሩት ዳንኤል በቀለ መንግስታዊውን የሰብአዊ መብት ኮሚሽን እንዲመሩ ተሹመዋል። እነዚህ ነጥቦች መንግስት ከረጅም ጊዜ አንጻር በሰብአዊና በዲሞክራሲ ዘርፍ ያለውን ሁኔታ ለማሻሻል ያለውን ፍላጎት አመላካች ናቸው ነው ያሉት። ቀደም ሲል በኢትዮጵያ የዓለም አቀፍ ሚዲያ ወኪል ሆነው ያገለገሉት ያሁኑ የክራይሲስ ግሩፕ ባልደረባ ዊሊያም ዴቪድሰን ያጭር ጊዜ በማለት የገለጹትን የመንግስት እርምጃ ግን በተመሳሳይ መንገድ አልተመለከቱትም። ካጭር ጊዜ አንጻርና ከመንግስት ያጭር ጊዜ ምላሽ አንጻር ግን የቀጠሉ ችግሮችን እናያለን። መንግስትን መንታ መንገድ ላይ ያቆሙ አማራጮችን እናያለን። አስቸጋሪ በሆኑ የፖለቲካና የጸጥታ ጉዳዮች ምክንያት ለበርካታ ፖለቲካዊና የጸጥታ ጉዳዮች ምላሽ ለመስጠት ተገዷል መንግስት። በአማራ ክልል ለተፈጠረው ክስተት የሰጠው ምላሽ ሊጠቀስ ይችላል፣ ወይ ደግሞ በሲዳማ ለተፈጠረው ክስተት የሰጠው ምላሽ ሊጠቀስ ይችላል። ያንን ክስተት ተከትሎ ከፍተኛ እስራት መፈጸሙ፣ የፖለቲካ መሪዎች መታገድ፣ የክልሉ ጸጥታ በመከላከያ ኃይሉ ስር እንዲሆን መደረጉ፣ የጸጥታ ኃይሎች ለተቃውሞ የወጡ ምናልባትም አለመረጋጋት የፈጠሩ በርካታ ሰዎችን መግደላቸው፣ ይህ የሚያመለክተው ከአጭር ጊዜ ምላሽ አንጻር መንግስት አሁንም ጨቋኝ ተብለው ሊገለጹ የሚችሉ ተግባራትን እንደሚፈጽም ነው። እነዚህ ደግሞ መንግስት ዲሞክራሲያዊ ስርዓትን ለመገንባትና ሰብአዊ መብትን ለማሻሻል ካለው የረጅም ጊዜ እቅድ ጋር አይጣጣሙም ነው ያሉት። መንግስት እርምጃ ከመውሰድ ውጪ ሌላ አማራጭ ነበረው ወይ የሚል ጥያቄም ለኚህ ዓለም አቀፍ ተንታኝ አቅርቤያለሁ። በተለይ ከሰኔ 15ቱ ክስተት ጋር በማያያዝ መልሰዋል። እሳቸው ለዚህ ጥያቄ በሰጡት ምላሽ መንግስት የሰኔ 15ቱን ክስተት ተከትሎ ስለወሰዳቸው እርምጃዎች ተገቢ መሆንና አለመሆን ከወዲሁ መናገር እንደማይቻል ጠቅሰዋል። ሁላችንም ጊዜያችንን ማጥፋት ያለብን በኢትዮጵያ የተፈጠሩትን ክስተቶች ከተገቢው ሁኔታ ጋር በመተንተን ነው። የታሰሩት ሰዎች ስንት ናቸው? እነማን ናቸው? የታሰሩትስ በምን ምክንያት ነው? ተገቢውን ህጋዊ መንገድስ የተከተለ ነው ወይ? የመሳሰሉትን በመጠየቅ ከዚያ ለጸጥታ ሁኔታው፣ ለግድያዎቹና በዙሪያው ላለው ሴራ የተሰጠው ምላሽ ተገቢ መሆኑን እንገመግማለን። ከሳምነው ጽጌ ጋር ምንም አይነት ግንኙነት የሌላቸውና በአማራ ክልል በተፈጸመው ጥቃት ተባባሪዎች ያልነበሩ ሰዎች ታስረዋል በሚል በመንግስት ላይ የሚሰነዘሩ ያልተረጋገጡ ወቀሳዎች አሉ። ያ እውነት ከሆነ ችግር አለው። መንግስት ሰዎችን በስህተት አስሯል ማለት ነው? አለበለዚያም ሆን ብሎ ከግድያው ሴራ ውጪ በሆነ ሌላ ወንጀል ሰዎችን አስሯል ማለት ነው? እናም እነዚህ አይነት ዝርዝር ሁኔታዎች ናቸው በፍርድ ሂደቱ ልንረዳቸውና ልንከታተላቸው የሚገቡት። መንግስት ለሰኔ 15ቱ ሁኔታ የሰጠው ምላሽ ተገቢ መሆን አለመሆኑን መገምገም እንድንችል ነው ያሉት። ጠቅላይ ሚኒስትር አብይ አህመድ ትናንት በሰጡት መግለጫ ከአጭር ጊዜ ምላሽ አንጻርም ቢሆን መንግስታቸው ኃላፊነት በተሞላበት ሁኔታ መንቀሳቀሱን አብራርተዋል።
መንግስት ለመንግስቱ ካጋጠመ በኋላ የሰቀልነው የለም፣ የረሸነው የለም። በህግ አግባብ የባህር ዳር አካባቢ አርሶ አደሮች በሚያስደንቅ ሁኔታ አባብለው ማርከው ጠቁመው አስይዘው ለመንግስት ካቀረባቸው ሰዎች ውጪ ለመንግስት እጁን መስጠት ፈልጎ አደጋ የደረሰበት ሰው የለም። ሲታኮስ የሞተ ሊኖር ይችላል። በተጨባጭ ግን ወንጀሉ በህግ እንዲታይለት ለህግ ራሱን ካቀረበ በኋላ አደጋ የደረሰበት ሰው የለም። ይሄ ሆኖ አያውቅም በኢትዮጵያ ታሪክ። ይሄን ነው ትውልድ ወደፊት ይሄ መፈንቅለ መንግስት እንዴት ተጀመረ፣ እንዴት ተሰራበት፣ የሚዲያ ሰዎች እንዴት አራገቡት፣ እንዴት ገንዘብ ያላቸው ሰዎች ገንዘባቸውን አስተባብረው ለዚህ ጉዳይ አሰለፉ፣ እንዴትስ ተገታ የሚለውን ወደፊት ታሪክ በዝርዝር የሚያወጣ ይሆናል። የሆነ ሆኖ ከዚህ አንጻር አስደናቂ የሚባል ሊደርሺፕ ነው የተከናወነው። 350 ሰው ገደማ አስረን 100 ምናምኑን ወር 40 ቀን ባልሞላ ጊዜ ፈተን የሎቹንም በዛው ፕሮሰስ መኖራችን ፍጥነቱን የሚያሳይ እንጂ የማፈን ቴንደንሲ የለም።
የሰኔ 15ቱን ክስተት በተመለከተ የተሳሳቱ መረጃዎችን የሚያሰራጩ ሰዎች መኖራቸውንም ጠቅላይ ሚኒስትሩ ለጋዜጠኞች ተናግረዋል።
ነገር ግን በዚህ ጉዳይ ተሳትፈው ቢታወቅባቸውም ባይታወቅባቸውም የጉዳዩ መክሸፍ ያንገበገባቸው ሰዎች በተለያየ መንገድ ይገልጻል። ለምሳሌ አንድ ቀላል ኤግዛምፕል፣ ይህ ጉዳይ ጸያፍ ነው፣ ተገቢ አይደለም፣ እናወግዘዋለን ብለን ከዚያ በኋላ እንዴት እንፍታውን መምከር ሲገባ የጉዳዩን አፈጻጸም በጠራራ ፀሐይ በ11 ሰዓት ማንንም ሰው ይያዩ የተፈጸመው ጉዳይ ከፈጻሚዎቹ ማውጣት የሚፈልግ ኃይል አለ። ይሄ ከፈጻሚዎቹ ማውጣት የሚፈልገው ኃይል የፌደራል መንግስት ወይም ሌሎች ኃይሎች ናቸው ሴራ ሰርተው እዚያ አካባቢ ያሉትን ሰዎች የገደሉት ብሎ ከነዛ በኋላ የተገደሉት ሰዎች ላይ ግን እኩል አቋም የለውም። ሌሎች ሰዎች ከሱዳን መጥተው ወይም ከሊቢያ መጥተው አማራ ክልል ያሉ አማራዎችን በጅምላ ከገደሉ ሁሉም የሞቱ ሰዎች ኢኳሊ የሚወደሱበት ወይም እንደሰጣን ልካቸው የሚሞገሱበት መሆን ነበረበት። ነገር ግን ግማሹ ጀግና ግማሹ ምንም የሆነበት ምክንያት በግድያ ውስጥ ያለውን ኢንቴንሽን ያሳያል። ግድያው ሲነሳ ሌላ ሰው ገደለ ይባላል። ሙገሳና ውዳሴ ሲነሳ ግን መርጠህ የፈለከውን ታወድሳለህ የተቀረውን ታራክሳለህ። እንደነዚህ አይነት ነገሮች ሞቱ አልሞቱም የኢትዮጵያ ህዝብ መገንዘብ ያለበት በወንጀለኛ መቅጫ 238 እንደተቀመጠው ህገ መንግስታዊ ጥቃት የሚባለው ስልጣንን በሰላማዊና ዴሞክራሲያዊ መንገድ ውጪ ለመያዝ መሞከር ነው። ቀበሌ ላይ የሚሆን ወረዳ ላይ ስልጣን በዲሞክራሲና በሐሳብ ብቻ መያዝ አለበት። ከዚህ ውጪ የባለፈው ሙከራ ሌላ መሰል ሙከራ ቢያስከትልና ሰዎች የመግደል ኢንቴንሽን ከቀጠለ ያው ለግድያ ለጥይት ተጠምጠን እንወያይ ስለማይሰራ ሌላ ገዳይ መንግስት እንፈጥራለን ማለት ነው። ይህም በደንብ ኮንሽስ መሆን ያስፈልጋል። እየሞተ እንወያይ የሚል መንግስት የለም።
መንግስት ለሰላም የዘረጋውን እጅ መንከስ እንደማያዋጣም ጠቅላይ ሚኒስትሩ በዚሁ ጋዜጣዊ መግለጫ አሳስበዋል።
መጀመሪያ ጥሪያችን አንገዳደል፣ ከኤርትራም ኑ ከእስርም ተፈቱ፣ በሀሳብ እንወያይ፣ በምርጫ አሸንፉ ብለን የጋበዝነው እኛ ነን። የታጠቀውን ኃይል የታሰረውን ኃይል ይህ ኃይል ከመጣ በኋላ ትጥቁን አራክፎ በሰላማዊ መንገድ በድርድር በውይይት ሀሳቡን ሽጦ በህዝብ ከተመረጠ በተደጋጋሚ እንዳልኩት ስልጣናችንን በደስታ ለማስረከብ ዝግጁ ነን። ሰዎች እያስፈራሩን ስልጣን የሚይዙ ከመሰላቸው ግን እድገታችንን አያውቁትም ማለት ነው። በመፍራት እኛን ስልጣን መቀማት አይቻልም። እኛን በሀሳብ በማሸነፍ ብቻ ነው ስልጣን መቀማት የሚቻለው። በሀሳብ ማሸነፍ የሚችል ኃይል ደግሞ ካለ ሁሌም እንደምንለው አሁን ዝግጁ ነን እና ግድያ ጸያፍ ነው። በ21ኛው ክፍለ ዘመን ሰው ወንድሙን ገሎ ስልጣን አይዝም። ቢይዝም አይጸናም። የጀነራል መንግስቱን መፈንቅለ መንግስት ሙከራ ኮሄር መንግስቱ ቢያሳኩትም ሌሎች ሙከራዎች ነበሩ ኢትዮጵያ ውስጥ። አንድ የተሳካ ይመስል ኢትዮጵያን ግን ለዘመናት ወደኋላ የመለሰ ሙከራ መንግስት መሆን ከመቻሉ ውጪ በመፈንቅለ መንግስት የተረጋጋ መንግስት መፍጠር አይቻልም፣ በተለይ አሁን ባለው ኢትዮጵያ ውስጥ። እና ይህንን ነገር መኮነን መጠየፍ እንዳይደገም ማድረግ ነው ከሁላችን የሚጠበቀው። መንግስት አቅም በፈቀደ መጠን እያጣራ ህጋዊ በሆነ መንገድ ሰዎችን እየፈታ ይሄዳል። የማፈን ኢንቴንሽን የለውም፣ የማፈን ልምምድም የለውም። ያ ቢሆን ኖሮ ቅድም እንዳልኩት ይሄ ሁሉ በሁሉም አውድ የሚናገር ሰው ባልኖረ ነበር። መፈንቅለ መንግስቱ በቂ ኮዝ ነው፣ በቂ ምክንያት ነው። ይህን አሳቦ የማፈን ፍላጎት ቢኖር ለማድረግ ግን አልተደረገም። ቁጥሩ እንዳነሳውላችሁ በጣም ጥቂት ሰው ነው ይህ ጠየቀው።
ጠቅላይ ሚኒስትር አብይ አህመድ ትናንት በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን በቀጥታ ወደ ተከታዩ ቅንብር እንውሰዳችሁ።
ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በሰጡት ጋዜጣዊ መግለጫ በተነሱ አንዳንድ ጭብጦች አስመልክቶ ከአማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር ደሳለኝ ጫኔ ጋር የተካሄደ ቃለ ምልልስ ይሆናል አሁን የሚቀርበው። አሉላ ከበደ ነው ዶክተር ደሳለኝን ያነጋገራቸው።
ዶክተር ደሳለኝ ጫኔ የአብን ሊቀመንበር ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት የኢትዮጵያን ወቅታዊ ሁኔታ አስመልክቶ ከጋዜጠኞች ለቀረቡላቸው ጥያቄዎች መልስ ሰጥተዋል። ባለፈው ሰኔ 15 በባህር ዳርና በአዲስ አበባ የተፈጸመውን የባለስልጣናት ግድያ ተከትሎ የሰብአዊ መብት አያያዝ ተመልሶ ችግር ውስጥ ወድቋል። ዜጎች ይታሰራሉ። በሌላ በኩል ደግሞ ህግ ማስከበርን አስመልክቶ መንግስት ቁርጠኛ መሆን አልቻለም የሚል ሁለት መስመር ያላቸው ጥያቄዎች ተነስተዋል። ጠቅላይ ሚኒስትሩ የሰጡት ምላሽ እንስማና የእርሶን አስተያየት እናስከትል።
መልካም።
ሰብአዊ መብት አያያዝ ጋር ተያይዞ አዲስ ነገር የለም። ሰብአዊ መብት አያያዝ ጋር ምንም ከነበረን አቋም የተዛነፈ የተለየ ነገር እየተካሄደ አይደለም። አሁንም ጨለማ ቤት የለም። አሁንም ጥፍር አይነቀልም። አሁንም ሰው አይገረፍም። በህግ አግባብ ይያዛል። በህግ አግባብ ይፈታል። ሰብአዊ መብት ላይ የጀመርነውን የዲሞክራሲ አውድ የማስፋት ነገር ከማስፋትና ከማዘመን ውጪ ወደ ኋላ የተመለሰ ነገር እና ብንፈትሸው የሚያስብል ነገር የለም።
ዶክተር ደሳለኝ በበኩላችሁ በቀደመ መግለጫዎቻችሁ አባሎቻችን ታስረውብናል እነኚህን ድንገቶች ተከትሎ የሚል መግለጫ አውጥታችሁ ነበር። እንዴት ነው የሚመለከቱት የጠቅላይ ሚኒስትሩን ምላሽ?
በጣም አመሰግናለሁ። እንግዲህ ጠቅላይ ሚኒስትሩ ትላንት በሰጡት መግለጫ ላይ ስለ ሰብአዊ መብት አያያዝ ሁኔታ ጨለማ ቤት የታሰረ ሰው የለም ብለዋል። እኛ በተደጋጋሚ የአብንን አመራር አባላት በምናናገርበት ወቅት አንዳንዶቹ በእርግጥም የተፈጥሮ ብርሃን በሌለበት ምድር በታች በተሰሩ ቤቶች ሶስተኛ ፖሊስ ጣቢያ የሚባለው የአዲስ አበባ ፖሊስ ኮሚሽን ልክ ህንጻ አለው፣ እሱ ምድር ቤት አለውና እዛ የታሰሩ ጨለማ ክፍሎች የተፈጥሮ ብርሃን ማያስገቡ በጣም ቀዝቃዛና አየር እንደ ልብ ማያገኝባቸው ክፍሎች እንደታሰሩ ተደጋጋሚ ገልጸውልናል። እኛም ከፖሊስ ጣቢያው ጋር ተነጋግረን አንዳንዶቹ እንዲሻሻልላቸው ያደረግን፣ አንዳንዶቹ ደግሞ እስካሁንም ድረስ እዛ ያሉበት ሁኔታ አለና ጠቅላይ ሚኒስትሩ እነዚህም ነገሮች መረጃው ወይ የላቸውም ወይም ደግሞ ቦምብ ላይ ስታቸዋል ብዬ አስባለሁ።
ዶክተር ደሳለኝ አሁን የሚነግሩን ዛሬ በስር ላይ ያሉ አባሎቻችሁ ወይም የአመራር አባሎቻችሁ ናቸው ወይስ ተለቀው መረጃውን እናንተ ማሰባሰብ የቻላችኋቸው ናቸው?
እስካሁንም በስር ላይ ናቸው። ፌዴራሉ የመጀመሪያ ደረጃ ፍርድ ቤት 1000 በ2000 እና በ3000 ብር ዋስ ይውጡ ቢባልም የደህንነትና የፖሊስ ኃይሎች አቃቤ ሕግ ጋር ሆነው እንደገና ይግባኝ ይጠይቀው በስር ላይ የሚገኙ አመራሮች አባላቶቻችንና ደጋፊዎቻችን አሁን ያሉበትን ሁኔታ ነው የሚገልጸው።
ከቅርቡ ድንገት ባለስልጣናቱ ግድያ ጋር በተያያዘ ተጠርጥረው የተያዙ ናቸው እነኚህ ሰዎች ወይስ ከዚያ ቀደም ወይም በኋላ በሌሎች ጉዳዮች የተጠረጠሩና የታሰሩ ናቸው?
በአዲስ አበባ ወደ 40 የሚደርሱ አመራሮችና አባላቶቻችን በኦሮሚያ ክልል እንዲሁም በቤንሻንጉል ጉሙዝ ክልል አጠቃላይ ወደ 500 የሚደርሱ ከነዚህ ውስጥ ብዙዎቹ የአብንን አባላት ደጋፊዎች እና አብንን በፋይናንስ ደግፋላችሁ የሚባል ናቸው። እስሩ ብዙዎቹ ከሰኔ 15 ግድያ ጋር ተያይዞ የታሰሩ ናቸው። በምርመራ ወቅትም መጀመሪያ ሲያዙ ተገልጾ የነበረው ከግድያው ጋር ተጠርጥራችኋል ነበር። ነገር ግን የፌዴራል የመጀመሪያ ደረጃ ፍርድ ቤት በሰጠው ብይን ላይ በግልጽ እንደተመለከተው ከዚህ ግድያ ጋር ተጠርጣሪዎች ምንም አይነት ግንኙነት የሌላቸው በዋና ወንጀል ፈጻሚ ተብለው ከተለዩ ግለሰቦች ጋር ያደረጓቸው የስም ግንኙነቶች፣ የባንክ ደብተሮቻቸው መረጃ ናቸው ብሎ ያቀረበውን ፍርድ ቤት ሲመረምረው ምንም አይነት የመረጃ ልውውጥም ሆነ የስልክ ግንኙነት የሌላቸው መሆኑንና ይልቅም የአብን አባልነታቸውን የሚያስረዱ መረጃዎች ብቻ እንደቀረበ ገልጿልና መንግስት በእኛ ግምገማ የፖለቲካ ፓርቲ አመራሮች፣ የሚዲያ አመራሮች እና አክቲቪስቶችን ድምጻቸውን ለማፈንና ተገቢ ባልሆነ እስር ውስጥ እንዲወድቁ ለማድረግ ተጠቅሞበታል የሚል ጠንካራ አቋም አለ።
መልካም። መንግስት ይህንኑ ድንገት ተንተርሶ ተጠርጣሪዎች ያላቸውን አስመልክቶ ከወሰደው እርምጃ ትይዩ የዜጎችን ድምፅ ለማፈን ተንቀሳቅሷል በሚል ከአንዳንድ ወገኖች ለቀረቡ የእርሶም ድርጅት አንዱ ነው ቀደም ብለው እንደገለጹልን ለእነኚህ ትችቶች ጠቅላይ ሚኒስትሩ መልስ ሰጥተዋል። ትችቶቹ እውነታውን አያንጸባርቁም ነው ያሉት ጠቅላይ ሚኒስትር አብይ። እስኪ አሁንም የእርሳቸውን ድምፅ እንስማና የእርሶን አስተያየት እናስከትላለን።
ሰኔ 15 ተጠርጣሪዎች እና እሱን ተስታኮ ድምፆች ለማፈን እየተጠቀመበት ነው መንግስት የሚል ክሶች ይሰማሉ ተባለው። ድምጾች እንዲከፈቱ የወሰነው መንግስት ነው። ድምጾች መታፈን የለባቸውም የሚል ጽኑ አቋም ያመለከተው መንግስት ነው። እስረኞች የፈታው መንግስት ነው። ጃም የሚደረጉ ሚዲያዎች የለቀቀው መንግስት ነው። ስለዚህ ድምጾች ሊታፈኑ ፍላጎት የለም። ድምጾች ቢታፈኑ ኖሮ ኢትዮጵያ ውስጥ ስልክ ያለው ሁሉ ጋዜጠኛ ባልሆነ ነበር። ድምጾች ስለማይታፈኑ ነው ሙያው ያለው ሙያው የሌለው ጋዜጠኛ ሆኖ ተንታኝ ሆኖ በሁሉም አውዶች እንዳሻው የሚናገረው። ስለዚህ ማፈን ፍላጎት እንብዛም የለም።
ዶክተር ደሳለኝ ጠቅላይ ሚኒስትር አብይ እንደሰሟቸው በማህበራዊ መገናኛ ብዙሃን የሚታዩ አንዳንድ አሉታዊ አስተያየት ያላቸው ድምጾች ዛሬም ይሰማሉ። ምክንያታዊ ያልሆኑ ሐሳቦችም የሚቀርቡበት ሁኔታ ተፈጥሯል እና ያን የተመለከተን አፈና ተካሂዷል የሚለው መሰረት የለውም ነው የሚሉት።
እኛ እዚህ ድምዳሜ ላይ የደረስነው አንደኛ ብዙዎቹ አባላቶቻችን አመራሮቻችን ከዚህ ከአንድ ወር በላይ ሆኗቸዋል። የአንድ ወር የምርመራ መዝገቡም ሐምሌ 23 በፌዴራል የመጀመሪያ ደረጃ ፍርድ ቤት ቀርቦ መረጃው ከተፈጸመ ወንጀል ጋር በቀጥታም ሆነ በተዘዋዋሪ የሚያገናኛቸው ነገር የለም ብሎ በግልጽ ብይን ሰጥቶበታል። ከዚህ የተለየም ይሆናል ብለን አናስብምና በግልጽ እነዚህ አመራሮች አባላቶቻችን ለህዝባቸው መብት በመታገላቸውና የፓርቲ አባል በመሆናቸው ብቻ የጥቃት ሰለባ ሆኗል። ወንጀሉ ጋር ግንኙነት አለው ቢባል ቢያንስ አሳማኝ የሆነ ምክንያት አሳማኝ የሆነ መረጃ ሊቀርብ ይገባ ነበር። እስካሁን በነበረው የምርመራ ሂደት ወቅት ግን ጠቋሚ መረጃ አልተገኘባቸውም ተብሎ ነው ፍርድ ቤቱ ብይን የሰጠው። ከዛ መሰረት አድርገን ነው እዛ ድምዳሜ ላይ የደረስነው። ዞሮ ዞሮ አሁን የሚሰሙ ድምጾች አሉ፣ ልክ ነው። ግን ደግሞ እነዚህ አሁንም ድረስ ድምጻቸውን የሚያሰሙ ሰዎች በከፍተኛ ስጋት ውስጥ እንደሆኑ ነገ ላለመታሰራቸውም ምንም አስተማ የለንምና ጠቅላይ ሚኒስትሩ ከልባቸው መረጃው ሳይኖራቸውና የፖለቲካ ፓርቲዎች ድምጻቸውን በመግለጻቸው ብቻ እየተጠቁ ያሉ ወገኖች አለመኖራቸው የሚያውቅ ከሆነ ያንን በአግባቡ ይመረምሩት መልካም ነው።
እስኪ አንድ የመጨረሻ ጥያቄ ላስከትል ዶክተር ደሳለኝ። ይህንን ግድያ ተከትሎ የታሰሩ ግለሰቦች ጉዳይ እየተጣራ ብዙዎቹ የተፈቱ መሆናቸውን ተናግረዋል። በእናንተ በኩል ከአባሎቻችሁ ከአመራር አባላት የታሰሩ የተፈቱ አሉ? በስር ላይ የሚገኙ መኖራቸውን አረጋግጠውልናል።
ብዙዎቹ የኛ አባላት አመራሮች በተለይ አዲስ አበባ ያሉት አልተፈቱም። ኦሮሚያ ላይ አንዳንዶቹ የተፈቱ አሉ። አንዳንዶቹ ገና የግድያ ምርመራ ሳይጠናቀቅ ምሳሌ የለንጭት የሚባል ከተማ ላይ ያሉ አባላቶቻችን እስከ 2 ዓመት ተኩል የሚደርስ ፍርድ የተፈረደባቸው ያሉ። ዞሮ ዞሮ ማጣራቱ እንዲፈጥም እና እነዚህ ንጹሐን በቶሎ እንዲለቀቁ ነው መንግስትም እየጠየቅ ነው ያለውና አዲስ አበባ በስፋት የታሰሩ አመራሮች አባላቶቻችን ግን እስካሁን ድረስ ፍርድ ቤት በነጻ በዋስ ይውጡ ቢልም ይለቀቁልን አልቻልም።
መልካም። የአማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር ደሳለኝ ጫኔ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ። መልካም ጊዜ።
አድማጮች፣ እዚህ ግድም ቆንጆ የሙዚቃ ፋታ ቢኖረን
በቀጥታ አንተንም አስቀድሞ ግን አንተንም እንግዳህንም እናመሰግናለን። ሙዚቃውን ጀመረው የሰው ንጉሱ ታምሬ።
Lanchene mabazane,
ወይ ነይ ካልሆነ ልምጣ ወንዲማክ
አባዳማ የተሰኘውን ስልቱን ነበር የተጫወት ነው። አድማጮች አሁን መልሰን ወደ ዝገቦቻችን እንዝለቅ።
ወደ ዘገባዎቻችን ነው አሁን የምንዘልቀው። ቻይና ለኢትዮጵያ የሰብአዊ እርዳታ የሚውል 9000 ሜትሪክ ቶን ስንዴና ሩዝ አስቸኳይ የምግብ እርዳታ ሰጥታለች። እርዳታው በተለዩ ምክንያቶች ከቀያቸው ለተፈናቀሉና በኤልኒኞ የአየር ንብረት መቃወስ ምክንያት ድርቅ በተከሰተባቸው አካባቢዎች ለሚኖሩ የህብረተሰብ ክፍሎች የሚውል እንደሆነ ተገልጿል። ሙክታር ጀማል ዝርዝሩን ይዟል።
ቻይና የለገሰችው የ7408 ሜትሪክ ቶን ስንዴና 509 ሜትሪክ ቶን ሩዝ በኢትዮጵያ ለተከሰተው የሰብአዊ ቀውስ እርዳታ የሚውል እንደሆነ ተገልጿል። እርዳታው በገንዘብ ሲሰላ ከ206 ሚሊዮን ብር ወይም 7 ሚሊዮን የአሜሪካን ዶላር እንደሚያወጣም ተገምቷል። በኢትዮጵያ የቻይና አምባሳደር ታንጂን የምግብ እርዳታውን ለኢትዮጵያ ገንዘብ ሚኒስትር ዴኤታ አቶ አድማሱ ነበበና ለብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ አስረክበዋል። አቶ ምትኩ እርዳታው በወሳኝ ጊዜ የደረሰ ነው ብለውታል።
ለምን ዶክተር የምንለው እንደምታውቁት ከሁለተኛው የአመቱ አጋማሽ በአብዛኛው አርሶ አደሩ በግብርና ስራ ላይ የሚሰማራበትና የእርዳታ አቅርቦት በሰፊው የሚፈለግበት ወቅት ስለሆነ ይሄ የእርዳታ አቅርቦቱ ሳይቆራረጥ አመቱን በሙሉ በተለየ ቁጥር ልክ እንዲሄድ የሚያስችል እርዳታ መሆኑ ለየት ያደርገዋል። ሶስተኛው የእርዳታ አቅርቦት ረገድ የኢትዮጵያ መንግስት ነው እንግዲህ በአብዛኛው ግንባር ቀደም ኃላፊነት በመውሰድ ከሀገር ውስጥ ገበያዎች እየገዛ እንደዚሁም ከውጭ ሀገርም እየገዛ እያቀረበ የሚገኘው። ስለዚህ ዛሬ የተሰጠው የቻይና መንግስት ድጋፍ የኢትዮጵያ መንግስት እያደረገ ያለውን የእርዳታ አቅርቦት ስራ በበለጠ እንዲጠናከር የሚያደርግና ለዜጎቻችን በታቀደው መሰረት በሚፈለገው መጠንና ወቅት እንዲደርስ ለማድረግ ትልቅ አስተዋጽኦ አለው።
ቻይና ከኢትዮጵያ ጋር አብሮ ለመስራት ቁርጠኛ ናት ያሉት በኢትዮጵያ የቻይና አምባሳደር ታንጂያን ሀገራቸው በሀገሮች የውስጥ ጉዳይ ጣልቃ የማትገባና እርዳታውም የሰብአዊ ልገሳ መሆኑን ተናግረዋል። አምባሳደር ታንጂያን በማከልም ስለ ኢትዮጵያ ብሩህ ተስፋ ይታየኛል ብለዋል።
And I believe you have a bright future. So I'm quite optimistic for the bright future of this great country Ethiopia.
ብሩህ ተስፋ እንደሚኖረን ተማመናለሁ። ስለዚህ ታላቅ ሀገር ኢትዮጵያ መጻይ እድል ቀና እምነት አለኝ። እንዲሁም ስለ ኢትዮጵያና የቻይና መልካም ትብብር። ሁላችንም ታዳጊ ሀገሮች ነን። ሁሌ ታዳጊ መባል እናፍርበታለን። በጣም እርግጠኛ ነኝ በመተባበር በቅርብ አድገን የህዝቦቻችንን ኑሮ እናሻሽላለን።
ብርሃን ኳሽ ወዳት we will get developed and we will improve our people's living standard through cooperation.
ኢትዮጵያ ከቻይና ጋር ያላት ግንኙነት ጠንካራ መሆኑን ያስታወሱት ኮሚሽነር ምትኩ ካሳ ኢትዮጵያ በሀገር ውስጥ የሚደረገውን እርዳታ ከ50 በመቶ በላይ በራሷ እየሸፈነች ትገኛለችም ብለዋል። ኮሚሽነር ምትኩ በማከልም የቻይና ሰብአዊ እርዳታ የሚውለው በግጭት ምክንያት ከመኖሪያቸው ለተፈናቀሉ ወገኖች እና በድርቅ ለተጎዱ የሚደርስ መሆኑንም ተናግረዋል።
ስለዚህ ዛሬ ንክክል ያደረግነው እርዳታ የ2019 ዴሮፓ አቆጣጠር ለሰብአዊ ድጋፍ ያደረግነው ቁጥር አለ 8.3 በሱ መሰረት ድጋፍ የተደረገ ነው። የድጋፍ በ 2019 እንደረፈ ቁጥር በወጣው ሰብአዊ ድጋፍ ስነላለ ተመለከተው በመላ ሀገራችን ለሚገኙ በድርቅ አደጋ በጎርፍና እንደዚሁ በመፈናቀል ጉዳት ለደረሰባቸው ዜጎቻችን ሰብአዊ ድጋፍ እርዳታ አካል ተደርጎ የሚቀርብ ነው።
የእርዳታው ስምምነት በኢትዮጵያ ገንዘብ ሚኒስትር ዴኤታ አቶ አድማሱ ነበበና በኢትዮጵያ የቻይና አምባሳደር ታንጂያን መካከል ነው የተፈረመው። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማል ለዘገባው እናመሰግናለን። ተከታዩ ቅንብር ወዲህ ወደ ዋሽንግተን ዲሲ መልሰናል። የኢትዮጵያን ተጠቃሚነት በአሜሪካ ገበያና በዓለም አቀፍ መድረኮች ለማስፋፋት ውጪ ባሉ ኢትዮጵያውያንና ትውልደ ኢትዮጵያውያን መካከል መግባባትን ለማጠናከር እየሰሩ መቆየታቸውን በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ አስታወቁ። አምባሳደሩ ለያዙት ቦታ ከተሾሙ አንስቶ ባለፉት 100 ቀናት ያከናወኗቸውን ተግባራት ያሳወቁበትን ጋዜጣዊ መግለጫ ትናንት በኤምባሲው ጽህፈት ቤት ውስጥ ሰጥተዋል። ሰለሞን አባተ ተገኝቶ ነበር።
አምባሳደር ፍጹም አረጋ መግለጫቸውን ያቀረቡት በሶስት ዘርፎች ከፍለው ሲሆን የመጀመሪያው የኢትዮጵያና የዩናይትድ ስቴትስ ዲፕሎማሲያዊ ግንኙነት በለውጡ መንፈስ እንዲጠናከር፣ መግባባትና ግልጽነት እንዲፈጠር ሲሰሩ መቆየታቸውን ተናግረዋል።
ከዋይት ሀውስ ጋር፣ ከስቴት ዲፓርትመንት ጋር፣ ከዲሲ ሜሮ ኦፊስ እና ከሌሎች የተወሰኑ ከተሞች ከንቲባዎች ጋር በመገናኘት በኢትዮጵያ ውስጥ እየተካሄደ ያለው የፖለቲካና የኢኮኖሚ ሪፎርም ምንነትና ይህ እያመጣ ያለውን የሁለቱን ሀገሮች ግንኙነት በማጠናከር ረገድ ያለውን አበርክቶ ለመግለጽ ጥረት አድርገናል። በአሜሪካ መንግስት በኩልም የተገኘው ምላሽ ለውጡ ቀጣይ እድገት ለማምጣት ጥሩ እንደሆነና በቀጣይም ለውጡ እንዲጠናከር ማድረግ ላይ የበኩላቸውን እገዛ እንደሚያደርጉ ያረጋገጡበት ሁኔታ ነው። በእኛም በኩል የተጀመረው ለውጥ ኢንሽናል የሆነ ወይም ደግሞ በተለያዩ ዘላቂነትን ሊያረጋግጡ በሚችሉ ሁኔታዎች ላይ ማድረግ እንድንችል ለምሳሌ ከኮንግረስ እንዲሁም ከሴኔት የተለያዩ አካላት ጋር በመገናኘት ሪዞሉሽን ድራፍት በማድረግ ተጨማሪ የፋይናንስ ድጋፍ ሊገኝበት የሚችለውን ሁኔታ እያመቻቸ እንገኛለን። ስለዚህ በአጠቃላይ ከሁለትዮሽ ግንኙነት ጋር በተያያዘ የነበረው ሁኔታ በአመርቂ ሁኔታ ላይ እየሄደ ነው። ይህም መጀመሪያ ክሬዲንሻል በማቅረብበት ጊዜ ከፕሬዚዳንት ትራምፕ ጋር፣ ከዛም በተለያዩ አጋጣሚዎች ከሌሎች መሪዎች አመራሮች ጋር ይህንን አስተያየታቸውን የገለጹበት ሁኔታ አለ።
ሁለተኛ ዘርፍ ብለው አምባሳደር ፍጹም ያነሱት በትውልደ ኢትዮጵያ ግዩራን መካከል እየተሰራ ነው ያሉት ተግባር ትውልደ ኢትዮጵያ እርስ በራሳቸው እንዲግባቡ ከማድረግ አንስቶ ኢትዮጵያ ውስጥ እየተካሄዱ ባሉ የለውጥና የእድገት እንቅስቃሴዎች ውስጥ በስፋትና በንቃት እንዲሳተፉ ማድረግንም ያካተቱ እንደሆኑ አመልክተዋል።
ልክ የዛሬ ዓመት ጠቅላይ ሚኒስትር አብይ ወደ አሜሪካ በመምጣት ሶስት ግዛቶች ላይ ከዲያስፖራው ጋር ያደረጉት ግንኙነት አዲስ ምዕራፍ የከፈተ ነበር። ያንን ምዕራፍ ተከትሎ የተጀመረው መግባባት የበለጠ ተጠናክሮ እንዲሄድ ማድረግ በሚያስችሉ ጉዳዮች ላይ ህብረተሰቡ ያላቸውን ጥያቄዎች ለማድመጥ በተለያዩ ከተሞች ባለፉት 100 ቀናት ከ20 በላይ የሆኑ ኮሚኒቲውን የሚመለከቱ መድረኮች እንዲፈጠሩ አድርገናል። በዚህ መሰረት በሚኒያፖሊስ እና በካሊፎርኒያ ከሚገኙ እንዲሁም በኒውዮርክ ከሚገኙ ሚስዮን አባሎቻችን ጋር በጋራ በመሆን በሚኒሶታ፣ በካሊፎርኒያ፣ በናቫዳ፣ በቴክሳስ፣ ዋሽንግተን ዲሲ ጨምሮ በ10 ከተሞች ውስጥ ህብረተሰቡን ያሳተፉ ውይይቶችን አካሄደናል። በውይይቶች ላይ እንደ መነሻ የሆኑ የሪፎርም አፕዴቶች ወይም ለውጡ የሚገኝበትን ሁኔታዎች ተጨባጭ ወቅታዊ ሁኔታ የማቅረብ እና ከዛ በመነሳት ህብረተሰቡ ያላቸውን ጥያቄዎች እንዲያነሱ እድል በመስጠት ወዲያውኑ ምላሽ ሊሰጥ የሚችላቸውን ምላሽ በመስጠት ጊዜ የሚጠይቁትን ደግሞ ተጨማሪ ጊዜ ወስደን ወደ አገር ቤት የሚላኩትን ደግሞ ወደ አገር ቤት በመላክ ምላሽ የሚያገኙበትን ሁኔታ ሰርተናል። ይህን ስራ በቀጣይ ማጠናከርን የሚቀጥል ይሆናል ማለት ነው።
ኤምባሲው በመላ ዩናይትድ ስቴትስ ባሉ ብዙ ከተሞች ውስጥ አከናውኗል ያሏቸውን የጋራ ስራዎች፣ የኢትዮጵያውያን መድረኮች፣ ከከተሞች ከንቲባዎች ጋር የተደረጉ ንግግሮችና በቅንጅት የተካሄዱ ክንዋኔዎችን ዘርዝረዋል። አምባሳደር ፍጹም የቢዝነስ ዲፕሎማሲ ብለው ባነሱት ሶስተኛው ዘርፍ ማብራሪያቸውን የጀመሩት ባለፈው ግንቦት መጀመሪያ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ተዘጋጅቶ ከተካሄደ ዩናይትድ ስቴትስ ከዓለም ሀገሮች አንዱን መርጣ በመዋዕለ ንዋይና እድገት ጉዳዮች ላይ ከምትመክርበት መድረክ ነበር።
ኢትዮጵያ ለመጀመሪያ ጊዜ ከስቴት ዲፓርትመንት ጋር በመተባበር ሜይ 15 እና 16 ዋሽንግተን ዲሲ ላይ በጣም የተሳካ የሚባል ከሀገር ቤትም ከፍተኛ አመራሮች ጭምር ተገኝተውበት ትልቅ የቢዝነስ እና ኢንቨስትመንት ፎረም ማካሄድ ችለናል። ይህ ፎረም እዚህ ብቻ አልቀረም። ከፎረሙ ቀጥሎ በኤምባሲያችን በግሩፕም በግልም የመጡ ቀጣይ ምን አይነት ስራ ላይ ሊሰሩ እንደሚችሉ የተለያዩ ምክክሮች የተደረገበትና ከዛም አልፎ አዲስ አበባ ጭምር በመጓዝ ከፕሬዚዳንታችንና ከሌሎች ከፍተኛ አመራሮች ጋር በመገናኘት የተጀመረውን ስራ ለማጠናከር ወደ ቀጣይ የኢንቨስትመንት የንግድ ስራዎች ለመግባት የተለያዩ ስራዎች ተሰርተዋል። በሁለተኛ ደረጃ ኮርፖሬት ካውንስል ፎር አፍሪካ ከሚባል በአፍሪካ ላይ ትኩረት አድርጎ ንግድና ኢንቨስትመንት ላይ የሚሰራ ማህበር ጋር እንደዚሁ በጋራ የተለያዩ አባላቶቻቸውና አፍሪካ ላይ ኢትዮጵያ ላይ ኢንቨስት ለማድረግ ፍላጎት ያላቸውን አካላት ለይቶ ባዘጋጁ ጉባኤ ላይ በመገኘት እንዲሁም በአካል ቢሮም ጭምር እየመጡ የተለያዩ ውይይቶች ያካሄድንበት ሁኔታ አለ። በኤምባሲያችን በአንድ ቀን ውስጥ ከ8 ሰው በላይ ከጠዋቱ 4 ሰዓት እስከ ቀኑ 10 ሰዓት እየተዘዋወረ የቱሪዝም ማስተዋወቅ ፕሮግራም ፓስፖርት ዲሲ በሚባለው ያካሄድንበት ሁኔታ አለ። በወቅቱ አንዳንድ ሚዲያዎች ላይ ሁሉ የዘገቡበት ሁኔታ አለ። ያም የኢትዮጵያን ባህል፣ ቅርስ፣ ምስሎች በቪዲዮ በተለያዩ ሙዚቃዎች ለማስተዋወቅ መልካም እድል ፈጥሮልን ያለፈው። ሌላው ኢትዮጵያ አባል የመችበት አገዋል ወይም ደግሞ የአፍሪካ ግሮዝ ኦፖርቹኒቲ አክት ወይም የተወሰኑ የአፍሪካ ሀገሮች ወደ አሜሪካ ገበያ ከቦታና ታክስ ነጻ እቃዎቻቸውን የሚያስገቡበትን ድል በተመለከተ የበለጠ ተጠቃሚ ለመሆን የምንችልባቸው ከኢትዮጵያ ወደዚህ የበለጠ ኤክስፖርት መደረግ የሚችልበት ሁኔታ እንዲጠናከር የተዘጋጁ መድረኮች ነበሩ። በነዛ መድረኮች ላይ በንቃት በመሳተፍ እንዲሁም ተጨማሪ ጥቅሞችን ሊያስገኙ የሚችሉ ሁኔታዎችን በማድረግ በቅርበት የሰራንበት ሁኔታ አለ። ይሄ ጉባኤ በቅርብም ደግሞ በሚኒስቴሪያል ደረጃ ኮትዲቯር ላይ የሚካሄድ ይሆናል። እዛም የካንትሪ ስትራቴጂዎች የተዘጋጁ ቀርበው የቀረው 6 ዓመት እንዴት ውጤታማ በሆነ መንገድ ሊካሄድ ይችላል የሚለው ላይ ውይይት የሚደረግበት ይሆናል። ስለዚህ በአጠቃላይ የመጀመሪያው 100 ቀናት እንቅስቃሴ ወደ ኮሚኒቲ ወደ ዳያስፖራው ቀርበ ከዳያስፖራው ጋር ለመነጋገር በጣም ተስፋ ሰጪ የሆኑ ሁኔታዎች ነበሩ። ለመጀመሪያ ጊዜ በአትላንታ በተካሄደው የሰሜን አሜሪካ የስፖርት ፌዴሬሽን ጋር እንዲሁም ከሱ ጋር በአቻ በተዘጋጁ ለምሳሌ ከዲያስፖራ ትረስት ፈንድ ጋር፣ ጋዜጠኞች ካዘጋጁት መድረክ ጋር፣ ኢትዮጵያ ቀን፣ ሌሎችም መድረኮች ጋር በመገኘት ከመንግስት ጋር በጋራ ማክበር የሚቻልበትን ሁኔታ መንግስት ተቀራርቦ ለመስራት ያለውን ዝግጁነት ያረጋገጥንበት ሁኔታ አለ። ስለዚህ ስንመዝነው በአጠቃላይ በኢትዮጵያና በአሜሪካ መካከል ያለው ዲፕሎማሲያዊ ግንኙነት መንግስት ለመንግስት በጥሩ ሁኔታ ላይ እንደሚገኝ፣ ዳያስፖራውና አገር ቤት ያለው ዳያስፖራውና መንግስት በፊት የነበሩ ክፍተቶች መጥበብ የቻሉበት ልዩነት የሚመስሉ ነገሮችን በሰላማዊ መንገድ መስተናገድ የጀመሩበት አንዳንድ ድክመቶች ያየንበትም ቢሆን እነሱ ደግሞ በሂደት እንዲታረሙ ማሳሰቢያ እየሰጠን ያለንበት ሁኔታ ላይ እንገኛለን። ስለዚህ የበለጠ እየተቀራረብን ያለ ነው የሚል እምነት አለን።
የኢትዮጵያ ዳያስፖራ ትረስት ፈንድ መዋጮ $5 ሚሊዮን መድረሱን ሰሞኑን በተካሄደው ኢትዮጵያን በዛፍ የመሸፈን ዘመቻ ውስጥ በውጭ ያለው ኢትዮጵያዊና ትውልደ ኢትዮጵያ ተሳትፎን ተናግረዋል። አምባሳደር ፍጹም አረጋ ያለፉ 100 ቀናት የሥራ አፈጻጸማቸውን ማብራሪያ ተጨማሪ ዝርዝሮችና ከጋዜጠኞችም ተነስተውላቸው ለነበሩ ጥያቄዎች የሰጧቸውን መልሶች የያዘ ተጨማሪ ዘገባ በከነገ በስቲያ እሁድ ስርጭታችን ይቀርባል። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን።
አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር እናልፋለን። ባለፈው መጋቢት መጀመሪያ ላይ የአዲስ አበባውን ቦሌ ዓለም አቀፍ አውሮፕላን ማረፊያ በለቀቀ በ6 ደቂቃዎች ውስጥ የተከሰከሰውና በውስጡ የነበሩት 157ቱም ሰዎች እልቂት ምክንያት የሆነው የኢትዮጵያ አየር መንገድ ቦይንግ 737 ማክስ አውሮፕላን ጉዳይ አሁንም እያነጋገረ ነው።
የኒውዮርክ ታይምስ ጋዜጣ ከትላንት በስቲያ ባወጣው እትሙ ከዚህ ቀደም አደጋው በደረሰ ማግስት የተነሱና ወደ ቀደመው ተመሳሳይ አደጋ የኢንዶኔዥያው ቦይንግ 737 ማክስ አውሮፕላን መከስከስ ዕጣ መንስኤ ምንነት የሚወስዱ ጥያቄዎችን እንደ አዲስ አንስቷል። የአውሮፕላኑ አብራሪዎች ቦይንግ 737 ማክስ 8 ላይ ስለተገጠመው አዲስ መቆጣጠሪያ መሳሪያ ጠባይ በቅጡ እንዲረዱ ያለመደረጋቸው ያስከተለው አደጋ ከታወቀም በኋላ አስፈላጊው የእርምት እርምጃ ያለመወሰዱን ያተተው ይህም ብቻም አይደለም፣ መንግስታዊ ተቆጣጣሪ አካል ዩናይትድ ስቴትስ የፌዴራል አቪዬሽን አስተዳደር ኤፍኤ ስራውን በቸልተኝነት ሊቆጣጠረው ይገባ ለነበረው ድርጅት ቦይንግ አሳልፎ ሰጥቷል ሲልም ይተቻል።
ተከታዩም ከድንገቱ ጋር የተያያዙ ዜናዎችን መነሻ በማድረግ ቦይንግን ብቻ ሳይሆን የዩናይትድ ስቴትስ የፌዴራል መንግስት አቪዬሽን አስተዳደር ኤፍኤኤን ጭምር በቸልተኝነት ከከሰሱ አንድ የአደጋው ተጎጂ ቤተሰብና የሕግ አማካሪያቸው ጋር የተጀመረ ቃለ ምልልስ ነው። አንድ ኬንያዊ ካናዳዊ የአደጋው ሰለባ ቤተሰብ በቅርቡ በዩናይትድ ስቴትስ ምክር ቤት የሰጡትን የምስክርነት ቃልና ቦይንግ በሁለቱ አደጋዎች ለተጎዱ ወገኖች መርጃ የሚውል 100 ሚሊዮን ዶላር እሰጣለሁ ያለበትን ዜና አስመልክቶም የሰጧቸውን ምላሽም አካቷል። አሉላ ከበደ ነው ሁለቱን እንግዶች ያነጋገረው። የምሽቱም እንግዶቹ ራሳቸውን ያስተዋውቁና ይጀምራል።
ዘካሪያስ አስፋው ሸንቁጥ እባላለሁ። ተወልጄ ያደግኩት የተማርኩትም ኢትዮጵያ ውስጥ ነው። ወደዚህ ሀገር ከመጣሁ 15 አመት ሆኖኛል። በስራ ምክንያት ነው የመጣሁት።
ስሜ ሼክስፒር ፈይታ ይባላል። በሲያትል ከተማ የህግ ጠበቃና አማካሪ ነኝ። በኢትዮጵያ አየር መንገድ በረራ ቁጥር 302 ላይ በደረሰው አሳዛኝ አደጋ የሟቾች ቤተሰቦችን በመወከል ቦይንግንና ሌሎችንም በዚህ ጉዳይ ጥፋተኛ ናቸው ብለን ያመናቸውን ኩባንያዎች ወደ ህግ አቅርበን ለቤተሰቦች ፍትህ ለማግኘት ጥረት እያደረግን ነው።
አቶ ሼክስፒር ከዚሁ ከህግ ጉዳይ ጋር እንቆይና እርሶ የሚወክሏቸው ደንበኞች ስላለዎት የደንበኞቹ ፍላጎት እዚህ ውስጥ ከግምት እንደሚገባ ግልጽና አድርግና ይህ ደጋግመን የምናነሳው የአውሮፕላኖቹ አምራች ኩባንያ በኢትዮጵያና ከዚያ ቀደም 4 ወራት በፊት ኢንዶኔዥያ ውስጥ በተመሳሳይ ለደረሰው የበርካታ ሰዎች ህይወት የጠፋባቸው የአውሮፕላን አደጋዎች ጉዳት ለደረሰባቸው ሰዎችና ማህበረሰቦች ጭምር ይላል አውሮፕላኖቹ የተከሰከሱባቸው አካባቢዎች ጉዳት ደርሶባቸዋል የሚባሉ ማህበረሰቦችንም መርጃ የሚውል 100 ሚሊዮን ዶላር መመደቡን አስታውቋል። ይህን ገንዘብ መስጠቱ የፈቀደው በመከሰሱ እንዳልሆነም ቦይንግ ይፋ አድርጓል። ነገር ግን የተለያዩ ምላሾች እየተሰጡ ነው። ቦይንግ በራሱ የወሰደው ይህ እርምጃ አዎንታዊ ነው? ያበረታታል? ምንድን ነው የእናንተ ምላሽ?
ይሄ እውነቱን ለመናገር ቤተሰቦች በዚህ አጋጣሚ በዚህ 100 ሚሊዮን ዶላር ስጦታ ልበለው መደለል ልበለው ምን እንደሆነ ለመግለጽ ያስቸግረኛል። በዚህ እንዳይዘናጉና እንዳይታለሉ የግድ መምከር አለብኝ።
ይቅርታ ጣልቃ ልግባ። አቶ ሼክስፒር ለምንድን ነው እንዳይታለሉ እንዳይደለሉ ያሉት? ይሄ የተጎዱ ሰዎችን ለምርጃ የተባለው ገንዘብ መሰጠቱ አይጠቅምም ነው ወይስ የተጎዱትን ሰዎች ጥቅም ያጎላል ብለው ያምናሉ?
አዎ ያጎላል። አንደኛ ነገር ቦይንግ 100 ሚሊዮን ዶላር ለ341 ሰው ነው 46 ሰው በላይ ነው ይሄ ገንዘብ የሚከፋፈለው። እንዴት እንደሚከፋፈል ለማን ምን እንደሚደርሰው አልተገለጸም። በዛ ላይ ደግሞ ቦይንግ ይሄ ከህጉ ጋር ግንኙነት የለውም የሚበል እንጂ ቦይንግ ልክ ይሄ 100 ሚሊዮን ዶላር ባለው ማግስት ፍርድ ቤት መጥቶ ክሱ ላይ መልስ ሲሰጥ እንዳለ ነው የካደው። አንድም ጥፋት እንዳላጠፉ የሰሯቸው አውሮፕላኖች በጣም ሴፍ የሆኑ አውሮፕላኖችን እንደሰጡ ነው መልስ የሰጡት ፍርድ ቤት። እና ይሄ ጨዋታ ነው የያዙት። በዚህ በኩል አጥፍተናል፣ አንዳንዴም ይቅርታ ይላሉ፣ አንዳንዴም የሚጋጩ ነገሮች ይሉና በዚህ በኩል ደግሞ ፍርድ ቤት መጥተው አንድም ጥፋት የለብንም ያደረግነውም ነገር የለም ብለው ኃላፊነት ሲወስዱ አይታይም። ይሄንን ነገር ለእነሱ ገጽታ ማሳመሪያ እንጂ ለቤተሰቦች አስበው እንዳልሆነ አንዳንድ ቤተሰቦች ሲናገሩ ሰምተነዋል። ይሄንንም ገንዘብ በሶስተኛ አካል በኩል ነው እናስተላልፈዋለን ብለዋል። ያውም አንዳንድ ኬንያኖቹ ደንበኞቻችን ኬንያ 2 ቤተሰቦችን እንወክላለን በዚህ በጣም ነው ያዘኑት እና በግልጽ ወጥተው ይሄንን እንደማይቀበሉት እና ህዝቡን ለማዘናጋት የቦይንግን ገጽታ ለማሳመር የተደረገ ነው።
መልካም። አቶ ሼክስፒር ወደ አቶ ዘካሪያስ ከማለፌ በፊት አሁን ባነሷቸው ጭብጦች ላይ አንድ ተከታይ ጥያቄ ላንሳ። ይሄ በቦይንግ በኩል የተወሰደው እርምጃ ይልቁን ለገጽታ ማሳመር ነው፣ ለተጎጂዎች ብዙ ጠቀሜታ የለውም፣ አብሮ ሊመጣ የሚችልም ችግር ይኖራል፣ የህግ አማካሪዎቻቸውን ሳያማክሩ ውል ውስጥ እንዳይገቡ ብለው መክረዋል። በአንድ በኩል ቦይንግ በራሱ የወሰደው እርምጃ መሆኑ አዎንታዊ ሊሆን እንደሚችል ተስፋ ሊሰጥ ይችላል ለተጎጂ ቤተሰቦች። ከህግ አይን ውጪ ነው እንግዲህ ይህን የምለው። ምንም አይነት ገንዘብ ያጡትን ሰው ህይወት የማይመልስላቸው መሆኑ ቢታወቅም ካሳ፣ ከዚያ አንጻር እርሶ እስከሚያውቁት በቀጥታ ከቤተሰቦች ጋር የተደረገ እንደምትወክሏቸው ደንበኞች ከደንበኞቻችሁ ጋር የተደረገ ቦይንግ ኃላፊነት የወሰደበት ይቅርታ ጸጸት የገለጸበት የሚያውቁት ነገር አለ?
የለም። ቦይንግ ዜና ማሰራጫዎች ላይ ወጥተው ከሚናገሩት በስተቀር እነሱ የሰሩት ምር ሰውን ሕይወት ያጠፋውን በተመለከተ አንድም አይነት ኃላፊነት ወስደው ቤተሰቦችን ለማግኘት፣ ቤተሰቦችን ለማጽናናት እንዳዘኑ ከቤተሰቦች ጋር ምንም አይነት ግንኙነት አላደረጉም። ለዚህ ነው ይሄ የሚሰራው ስራ የገጽታ ማሳመርና ከንግድ ጋር የተያያዘ ቢዝነሳቸው ጋር የተያያዘ ስለሆነ ቤተሰቦች በዚህ ጉዳይ ልምድ ያላቸው በዚህ ጉዳይ ላይ የሚያውቁ ጠበቆችን ማነጋገር አለባቸው። ይህንን ስጦታ ለመቀበል ከመሞከራቸው በፊት ማለት ነው።
መልካም። አቶ ዘካሪያስ በቀጥታ ወደ እርስዎ ልምጣ። ቀደም ሲል ያነሳነውን የዚህ ቦይንግ ለተጎዱ ሰዎችና ማህበረሰቦች ምርጃ ያለውን $100 ሚሊዮን በሁለቱ አደጋዎች ጉዳት ለደረሰባቸው ወገኖች ያሰበውን ይህን ዜና እንዴት ተቀበላችሁት?
እሺ፣ እንደው ከፈቀድክልኝ አሉላ ወደ ኋላ ሄጄ እንደዚሁ ታይምላይን ሰርቼ እንድናገር ፍቀድልኝ።
እሺ።
ቦይንግ ማርች 18 ላይ ማለት ነው፣ ከሳምንት በኋላ አደጋው ከተፈጠረ ከሳምንት በኋላ የቦይንግ ፕሬዚደንቱ ወጥቶ ምንድነው ያለው ነገር፣ እንደውም ጥፋቱን ከቦይንግ የማራቅ ነገር ነው እና እንደው እናዝናለን፣ ተጎጂ ቤተሰቦች ሀዘናቸውን እንጋራለን ብሎ በርቀት የተሰጠ ነበረ።
የይስሙላ ከልብ ያልሆነ ሀዘን ነው ያሉ ነው የገለጹት። በቂ አልነበረም ነው የሚሉት።
ከዛ ደግሞ በኋላ ወደ ግንቦት 30 በፈረንጆች ከሼርሆልደሮች ጋር ይሄው ፕሬዚዳንቱ እንደዚህ አይነት አደጋዎች የሚከሰቱት በቼን ኦፍ ኢቨንት ነው፣ አንድ ነገር ላይ ሄደን ችግሩ ይሄ ነው ብለን መናገር አንችልም፣ ያ ችግር እስኪፈጠር ድረስ የተከሰቱ ብዙ ነገሮች አሉ ብሎ ተናገረ። እንደገና ደግሞ ከጥቂት ቀናት በኋላ ይኸው ሰውዬ ወጥቶ እንግዲህ July 4 ማለት ነው በፈረንጆቹ በዓል ነበረ ኢንዲፔንደንስ ቀን፣ የዛ ቀን ወጥተው 100 ሚሊዮን ብር እንደሰጡና የዛኑ ቀን ደግሞ ሁሉንም ነገር የቀረበባቸውን ክስ በሙሉ ይኸው ዶክመንቱ እጄ ላይ አለ፣ ሙሉ በሙሉ ነው ማወራ አሉላ ከዛሬ ድረስ የሰጡትን ይቅርታ በሙሉ ገደል የሚቀር
አስተባበሉ።
አዎ፣ ወንድሙን እንዳጣ ሰው ሆኜ እየተደረገ ያለውን ነገር ስመለከተው በጣም ነው የሚያሳዝነው። አንድ ቀን አንድ ነገር ስላለ፣ በሌላ ቀን ሌላ ነገር ስላለ፣ ከእንደገና ደግሞ በህግ ማዕቀፍ ውስጥ ሙሉ በሙሉ ይሄ ነገር አይመለከተኝም እያልክ ዲናይ ታደርጋለህ። ተጎጂ ቤተሰቦች እየተሰማቸው ያለውን ህመም መግለጽ ሲጀምሩ የብር ዜና ሚዲያውን በሙሉ እንዲሸፍነው ነው የሚያደርጉት። ያው ብር ሰጠ እኮ የሚል ማለት ነው። እና ስለተጎዱት ሰዎች የማወቅም ፍላጎት የላቸውም። ሁሉንም እያዩዋቸው ያሉት በአንድ መነጽር ነው። በቃ ሁሉም ሰው ሼክስፒር እንደነገረ አንድኛው እንግዲህ እኔ አንድ ቪክቲም ፋሚሊ ነኝ፣ ቤተሰቤን ወክዬ እዚህ ነው ያለው። ለመድረስ አይደለም እየሞከሩ ያሉት። ይህንን ዜናውን በአጠቃላይ በቻሉት መጠን ቁጥሩን ብዙ እያስመሰሉ በብር ነው ሊሸፍኑት የሚፈልጉት። ለተጎዱት ሰዎችና ለሞቱት ሰዎች እየሰጧቸው ያለው የገንዘብ ተመን እንዴት እንደሚጎዳ ልነግርህ አልችልም አሉና በጣም ነው የሚያሳዝነው።
ኃላፊነት አልወሰዱም፣ በቀጥታ የልብ የሆነ ሀዘንም አልገለጹም። ይልቁንም የገዛ ጥቅማቸውን ለማስጠበቅ የሚደረግ ጥረት ነው እያላችሁ ያላችሁት። እንግዲህ በርካታ ቤተሰቦችን ለሀዘን የዳረገ በሀገር ደረጃም ከፍተኛ ጉዳት ያደረሰ በርካታ አውሮፕላኖች እንዳይበሩ የተደረጉበት ነው እና ምናልባትም በፍርድ ኃላፊነት ተጠያቂ እስኪሆኑና ጥፋተኝነት ሙሉ በሙሉ እስኪረጋገጥ ኃላፊዎቹ ወይም የእነሱ ችግር ነው ብሎ መደምደም አይቻልምና አውሮፕላኖች ሲከሰከሱና የሰው ሕይወት ሲያልፍ ተጠያቂውን ለማግኘት የሚደረግ ጥረት ኃላፊነት እንዲወስዱም የሚደረግ ሙከራ አለ። ነገር ግን አቶ ሼክስፒር እንዲህ በዚህ ደረጃ የጎላ በዚህ ደረጃም የተለየ ትኩረት የተሰጠው ከዚህ ቀደም ከታዩት በብዙ መንገድ የተለየ ይመስላል። ምንድን ነው የእርስዎ እይታ እንደ ሕግ ባለሙያ?
አዎ፣ ይሄ የደረሰውም ጉዳት የደረሰበትም ሂደትና መንገድ ምናልባት ታሪካዊ ነው። የአሜሪካን እንደዚህ ለብዙ ዓመት የሰራ ትልቅ አምራች ድርጅት ራሱን ደግሞ ጥሩ አውሮፕላኖችን ሴፍ የሆኑ አውሮፕላኖችን በማምረት የሚታወቅ ድርጅት በዚህ ደረጃ በቸልተኝነት የአሜሪካን የፍትህ አካል እየመረመረው ነው ያለው። ይሄ ከፍታ ብሔርም አልፎ የወንጀል ጉዳይ ነው ተብሎ የአሜሪካን የወንጀል ምርመራ ቢሮ ምርመራ እያደረገበት ይገኛል። በዚህ ደረጃ ትልቅ ወንጀልም ይሁን ጥፋት ሲጠፋ ምናልባትም በታሪክ የመጀመሪያው ሳይሆን አይቀርም። የሚወጡ ማስረጃዎችም የሚያሳዩት የሚወጡት ምስክሮችም የዜና መግለጫዎችም የሚያሳዩት ትልቅ የሆነ ቸልተኝነት። ይሄ ነገር ደግሞ እንዳይደርስ ማድረግ የሚቻልባቸው መንገዶች ሁሉ ችላ ተብለው ወይም ተዘንግተው ነው ይሄ አደጋ እንዲደርስ የተደረገው። በዚህ ደረጃ ደርሶ አያውቅም። ቅጣቱም ደግሞ ቅድም ስለ 100 ሚሊዮን ዶላር ስናወራ ቦይንግ ከ110 ቢሊዮን ዶላር በላይ ነው ባለፈው አመት የሰራው።
አድማጮች፣ ሰዓታችን አበቃ። ሙሉ ቃለ ምልልሱን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። ቅዳሜ እንገናኛለን።